ካለፈው ሰኞ አንስቶ ለአምስት ቀናት በአፍሪካ ይፋዊ የሥራ ጉብኝት በማድረግ ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ሊንከን ያለፉትን ሁለት ቀናት የኬንያ ቆይታቸውን አገባደው በናይጄሪያ እንዲሁም በሴኔጋል ለሚያደርጉት ቆይታ ወደ አቡጃ አቅንተዋል። በኬንያ ቆይታቸው ኢትዮጵያን ጉዳይ ጨምሮ ቀጠናዊ ጸጥታን እንዲሁም ሰላምና ኮቪድ-19ን የአየር ንብረትን በሚመለከቱ ጉዳዮች ዙሪያ ከፕሬዝዳንት ኡሁሩ ኬንያታና ከኬንያ ከፍተኛ ሚኒስትሮች ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ዛሬ በአቡጃ ቆይተው ከናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ ከምክትል ጠቅላይ ሚኒስትር የሚ አሲንባጆና ከሌሎች ሀገሮች ከፍተኛ ባለስልጣናት ጋር ይወያያሉ ተብሎ ይጠበቃል። ዲሞክራሲን፣ የአየር ንብረት ለውጥንና ኮቪድ-19ን በሚመለከቱ ርዕሰ ጉዳዮች ላይ እንደሚያተኩር በተጨማሪም የፕሬዝዳንት ጆ ባይደን አስተዳደር በአፍሪካ ላይ ያለውን ፖሊሲ የተመለከተ ንግግር እንደሚያሰሙ ይጠበቃል። ለሙሉ ዘገባው ኤደን ገረመው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ሊንከን ማክሰኞ ዕለት በናይሮቢ ኬንያ ከኬንያ የካቢኔ ጸሐፊና ውጭ ጉዳይ ሚኒስትር ራቼል ኦማሞ ጋር በመሆን በጋራ ሁለቱ ሀገራት በተስማሙባቸው ጉዳዮች ላይ ለጋዜጠኞች መግለጫ ሰጥተዋል። የኬንያ የውጭ ጉዳይ ሚኒስትር ራቼል ኦማሞ የውጭ ጉዳይ ሚኒስትሩ በኬንያ መገኘታቸው የኬንያና የዩናይትድ ስቴትስን ወዳጅነትና ግንኙነት ጥንካሬ የሚያመለክት ነው ያሉ ሲሆን በዋዜማው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተለያዩ ጉዳዮች ላይ ከፕሬዝዳንት ኡሁሩ ኬንያታ ጋር ውይይት አድርገው እንደነበረ አስታውቋል። በእለቱም ኮቪድ-19 ለመቋቋም ሀገራቸው ከዩናይትድ ስቴትስ ለተቀበለቻቸው ከፍተኛ ቁጥር ስላላቸው ድጋፎች እንዲሁም ዘርፈ ብዙ ትብብሮችን በተባበሩት መንግስታት የጸጥታው ምክር ቤት በኩል ለማድረግ መወያየታቸውን ሚኒስትሩ አገልጿል። በሌላ በኩል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት ከኬንያው ፕሬዝዳንት ኡሁሩ ኬንያታ ጋር የኮቪድ-19 ክትባትን መዳረስ ላይ በተስማሙባቸው ጉዳዮችን በማንሳት ከአፍሪካ ህብረት፣ ከአፍሪካ የበሽታ መከላከልና መቆጣጠር ሲዲሲ አፍሪካ እንዲሁም ዓለም አቀፍ የኮቪድ-19 ህብረት ኮቫክስ ጋር በመሆን በመላው አህጉሪቱ የክትባት ተደራሽነት እንዲኖር እየሰሩ መሆናቸውን እንዲህ ሲሉ ገልጸዋል።
እስካሁን ድረስ ለ43 የአፍሪካ ሀገራት 50 ሚሊዮን ክትባት አከፋፍለናል። ከዚህ ውስጥ 4 ሚሊዮን ክትባቶች ለኬንያ የተሰጡ ናቸው። ከዚህ በተጨማሪም የ1.9 ቢሊዮን ዶላር ድጋፍ ለአፍሪካ የለገስን ሲሆን 76 ሚሊዮኑ ለኬንያ የተበጀተ ነው። ይህ እርዳታ ታዲያ ምንም አይነት ፖለቲካዊ ዓላማ ሳይኖረው ህይወትን ለማዳን ብቻ ያለመ ነው።
ብሊንከን በአፍሪካ በተለያዩ የአቅርቦት ችግሮች ምክንያት ክትባቱ ሊስተጓጎል ቢችልም ነገር ግን ዓለም አቀፍ ተቋማትና የበጎ አድራጎት ድርጅቶች ፈተናውን ለማለፍ እየሰሩ ነው ብለዋል። ከዚሁ ጋር በተያያዘም ዓለም አቀፉ የግብረሰናይ ድርጅት ሜርሲ ኮርፕ ዩናይትድ ስቴትስ አፍሪካ በምግብ ደህንነት ችግርና በአየር ንብረት ለውጥ የተነሳ ቀድሞውንም የነበሩባቸው ችግሮች በኮቪድ-19 መባባሳቸውን ገልጸው የዩናይትድ ስቴትስ መንግስት ተጨማሪ ድጋፍ እንዲያደርግ ጥሪ አቅርቧል። በሌላ በኩል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ላይ ኬንያ ለታዳሽ ኃይሎች መዋለ ንዋይ ሞዴል መሆን የምትችል ሀገር መሆኗን በመጥቀስ እንደ አውሮፓውያን አቆጣጠር በመጪው 2030 100% ታዳሽ ኃይሎችን እንደምትጠቀምና የልማትና የፋይናንስ ኮርፖሬሽንም በኬንያ በንፋስ ኃይል የሚሰራ ግብርናን ለማቋቋም ማቀዱን አስታውቋል። ብሊንከን ይህን ጉዳይ ከዚህ ስብሰባም በኋላ በኬንያ የተባበሩት መንግስታት ድርጅት የአየር ንብረት መርሃ ግብር ላይ ተገኝተው እንዲህ ሲሉ አብራርተውታል።
ዛሬ ዓለም የሚበክለውን ፕላስቲክ ለመዋጋት ጥረታችንን ከፍ እናደርጋለን። ዩናይትድ ስቴትስ የውቅያኖስ ውስጥ የፕላስቲክ ብክለትን ለመቀነስ እንደምትሰራ ታስታውቃለች። እነዚህ ድርድሮች በመጪው የካቲት 2020 የተባበሩት መንግስታት ድርጅት አጠቃላይ የከባቢ አየር ስብሰባን በተመለከተ እናነሳችኋለን። ግባችን ውቅያኖሶችን በመጠበቅ ዓለምን ከፕላስቲክ ብክለት መታደግ ነው።
ከዚህ በተጨማሪ ብሊንከን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ የቀጠናው የሰላም ጉዳዮችን ከኡሁሩ ኬንያታ ጋር አንስተው መነጋገራቸውን የገለጹ ሲሆን በኢትዮጵያ ጉዳይ ላይ የዩናይትድ ስቴትስ ልዩ ልዑክ ጄፍሪ ሰልትማን ከአፍሪካ ህብረት ከፍተኛ ተወካይ ኦሊሴንጎ ኦባሳንጆ ጋር በመሆን ያለምንም ቅድመ ሁኔታ ግጭቱ እንዲቆም እየሰሩ መሆኑን አስታውቀዋል። በሌላ በኩል ቀጠናዊ ሰላምን በተመለከተ በሶማሊያ ሽብርተኛው አልሻባብን ለመዋጋት በሶማሊያ የአፍሪካ ህብረት የሰላም አስከባሪ ሰራዊት ከሆኑት አሚሶ ጋር ኬንያ አብራ መስራቷን በማድነቅ አልሻባብን ማሽነፍ በምስራቅ አፍሪካ ላለው ሰላም የሚጫወተው ፋይዳ ትልቅ መሆኑን ተናግረዋል። በተጨማሪም የሱዳንን ጉዳይ ያነሱ ሲሆን ተከስተውን መተንቀለ መንግስትን አስመልክቶ ህዝቡ ለዲሞክራሲ የማይደርገውን ጥሪ እንደሚያከብሩና ኬንያም ወታደራዊ የስልጣን ግልበጣን አለመደገፏ እንዲሁም አፍሪካ ህብረት የሰላምና የጸጥታው ምክር ቤት ውስጥ ሱዳንን ከጸጥታ ጉዳዮች ማገዷን አድንቀዋል። በሱዳን ለተከሰተው ሁኔታም አዲሷ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በዚህ ሳምንት በካርቱም በመገኘት ዲሞክራሲና ሰላምን ለማምጣት መወያየታቸውንም ጠቁመዋል። ከመግለጫው በመቀጠል ከጋዜጠኞች የተለያዩ ጥያቄዎችን ያስተናገዱት ሚኒስትሩ ከአልጀዚራ ዘጋቢ ካታሪን ሶኢ ዩናይትድ ስቴትስ በአስቸኳይ ዜጎቿ ኢትዮጵያን ለቀው እንዲወጡ ጥሪ ያቀረበችው በዛ ያለው ሁኔታ እጅግ መባባሱና ግጭቱ ለማስቆም የሚቻል እንቅስቃሴ አለመኖሩን ያመለክታሉ በሚል ለቀረበላቸው ጥያቄ እንዲህ ብለዋል።
በመላው ኢትዮጵያ እየተባባሰ በመጣው ግጭትና በጥብጥ የተነሳ ስጋት ውስጥ ነን። የሀገሪቱ አንድነትና ደህንነት ስጋት ውስጥ እንዳለ ይታየናል። በዚህም የተነሳ የመጀመሪያ ኃላፊነቴና ኃላፊነታችን ዜጎችን ደህንነት ማስጠበቅ ነው።
ብሊንከን አያይዘውም በኢትዮጵያ ያሉ አሜሪካውያን ባገኙት አማራጭ በሙሉ በመጠቀም ሀገር ለቀው እንዲወጡ ማሳስበዋል። ብሊንከን ነገሮች ወደ ነበሩበት ይመለሳሉ ብለን እናስባለን፣ ያኔ ወደ ኢትዮጵያ ለመመለስም ምቹ በሚሆንበት ሰዓት ዜጎቹ ይመለሳሉ ብለዋል። ብሊንከን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም መሰረታዊ የስራ ኃላፊዎችን ብቻ ይዞ ሰራተኞቹን እንዲቀንስ ከቀናት በፊት መመሪያ እንደተሰጠውም አስታውቀዋል። ከዚህ በተጨማሪም ህወሓትና መንግስት ኦነግ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በመክታት ለውይይት እንዲቀመጡ፣ መንግስትም የታሰሩትን እንዲፈታና ሁሉም አካላት በህገ መንግስቱና በሰላም ለመመራት ወደ ስምምነት እንዲመጡ ጥሪ አድርገዋል። ከዚህ በተጨማሪም ዩናይትድ ስቴትስ በጠቅላይ ሚኒስትር አብይ አህመድ ህጋዊ መሪነት ታምናለች ወይ? ከሆነስ የህወሓት አብይን ለመጣል ያለውን ፍላጎት እንዴት ያዩታል በሚል ለቀረበላቸው ጥያቄ እንደሚመስለኝ በህገ መንግስቱ መሰረት የተመረጡት ጠቅላይ ሚኒስትር አብይ ጋር ያለውን ልዩነት ለመፍታት በሚያሳዝን ሁኔታ ሁሉም አካላት ፖለቲካዊ መፍትሄን ከመፈለግ ይልቅ በወታደራዊ ኃይል ለመፍታት ወስነዋል ያሉ ሲሆን በሁሉም አካላት የተፈጸሙ በደሎች በሙሉ በአስቸኳይ ቆመው መወያየቱ እንደሚበጅም ደጋግመው ተናግረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኬንያ ቆይታቸውን ፈጽመው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከፕሬዝዳንት ሙሐመድ ቡሃሪ፣ ከምክትል ጠቅላይ ሚኒስትር የሚ ኦሲምባጆ በዲሞክራሲ በአየር ንብረት ለውጥና ኮቪድ-19 ዙሪያ ይወያያሉ። በተጨማሪም ሚኒስትሩ ዩናይትድ ስቴትስ በአፍሪካ ላይ ስለምታራመደው ፖሊሲም ይፋ እንደሚያደርጉም ይጠበቃል። የውጭ ጉዳይ ሚኒስትሩ ነገ ወደ ዳካር ሴኔጋል የሚያቀኑ ሲሆን ከፕሬዝዳንት ማኪያ ሳልና ከውጭ ጉዳይ ሚኒስትሩ አይሳ ታልሳል ጋር ሁለቱ ሀገራት ግንኙነት ዙሪያ እንደሚወያዩም ይጠበቃል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ይህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጉዞ ጋር ተያይዞ ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ሁለት ተንታኞችን አነጋግሯል። እንደሚከተለው ይቀርባል።
ሪኪ ሙቲጋ በቀውስ ጉዳዮች ላይ የሚሰራው የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ቢሮ የፕሮጀክት ዳይሬክተር ናቸው። ዩናይትድ ስቴትስ የምስራቅ አፍሪካ ሁኔታ አሳሳቢ እንደሆነ እየገለጸች ባለችበት ጊዜ የውጭ ጉዳይ ሚኒስትሯን መላኳ የሚጠበቅ እንደሆነ ሙቲጋ አመልክተው፣ በተለይ ኢትዮጵያ በምስራቅ አፍሪካ በህዝቧ ብዛት ቀዳሚ መሆኗ በዓለም አቀፍ ሰላም ማስከበር ዘመቻም ልምድ ያካበተችውና ራሷ የጸጥታ ፈተና ውስጥ መግባቷ አሜሪካን ጨምሮ ሁሉንም እያሳሰበ መሆኑን ገልጸዋል።
So know that this is a very delicate moment. Our transitions are very difficult to manage.
ይህ ለአካባቢው በጣም አሳሳቢ ወቅት ነው። ያለው ሁኔታ በቀጠናው ተስፋ ተጥሎባት የነበረው ሱዳንና ኢትዮጵያ ከመስመር ውጪ እየሄዱ መሆናቸውን የሚያሳይ ነው። በታሪክ ስናይ ታጣቂ ኃይሎች እንዲህ አይነቱን ያለመረጋጋት ወቅት እንደ መልካም አጋጣሚ ይጠቀማሉ። የአፍሪካ ቀንድ በአሳሳቢ ወቅት ላይ ያለ የሱዳንና ኢትዮጵያ አይነት ክስተት ሲፈጠር ሌሎች የውጭ ኃይሎችም አጋጣሚውን ሊጠቀሙበት ይችላሉ። ሌላ ደግሞ ይሄ ነገር እየሆነ ያለው በኢትዮጵያ በግብጽና በሱዳን መካከል በአባይ ውሃ አጠቃቀም ላይ አለመግባባት ባየለበት ወቅት በመሆኑ ቀጠናው እንደ በፊቱ የጃዙር ጦርነት ሜዳ እንዳይሆን በፍጥነት መፍትሄ መገኘት አለበት። የቀውስ ጥናት ባለሙያዎች እንደሚሉት የፖለቲካ ቀውስ ሲከሰት ሰዎች ራሳቸውን ለመከላከል ይታጠቃሉ። ይሄ ግትርነቱን ስለሚያስከትል መፍትሄ ማግኘት አለበት። በዚህም ሱዳን ወደ ሲቪል አስተዳደር ብትመለስ፣ በተለይ ደግሞ ኢትዮጵያ በቀጠናው ወሳኝ ሀገር በመሆኗ ኢትዮጵያውያን ለጉዳያቸው በተሻለ ፍጥነት መፍትሄ ሊፈልጉ መልካም ነው።
ሞሪቲ በተለይ አፍሪካ ውስጥ ነፍጥ ባነገቡና በመንግስት አስተዳደሮች መካከለ ስለሚካሄድ ግጭቶች ሲናገሩ እንደ አይነቱ ሁኔታ የሀገር መንግስት መስራታቸውን በአግባቡ ባላጠናቀቁ ወይም ማህበራዊና አስተዳደራዊ ተግባሮቻቸውን በተገቢ መንገድ ባላቀናጁ ሀገሮች ውስጥ እንደሚከሰት ተቆመዋል። ለዚህም አጉሪቱ ውስጥ በነጥብ የሚታገሱ የመንግስት ግልበጣ አድራጎቶችን ለመከላከል የየአካባቢው በየነ መንግስታዊ ተቋማትና የአፍሪካ ህብረት ተግባራዊ እርምጃዎችን መውሰድ አለባቸው ሲል መክረዋል።
I think the most important point now is to impress upon the actors that
በሁለቱም አካላት ላይ ጫና መደረግ ያለበት ይመስለኛል። አንዳቸውም በውጊያ ያሸንፉ ብቻቸውን ፖለቲካውን ማረጋጋት አይችሉም። ይሄ መሰረታዊ የፖለቲካ ችግር በንግግር መፈታት ያለበት ነገር ነው። በአሁኑ ጊዜ አዲስ አበባ ለትግራይ የሰብአዊ ድጋፍ መንገድ ብታመቻች ምናልባት የትግራይን ቅራኔ አረጋግቶ ለንግግር መንገድ ሊከፍት ይችላል። ለኢትዮጵያ ብቻ ሳይሆን ለአፍሪካ ሙሳኝ ሆነችው አዲስ አበባ ለመቆጣጠር የሚደረግ ሌላ የትጥቅ ንቅናቄ የማድረጉ ምርጫም የሚታሰብ አይደለም። ስለዚህ ሁለቱም ጉዳዩን በትክክል ማጤን አለባቸው። አዲስ የፖሊስ አቅጣጫም ከኢትዮጵያ መምጣት አለበት። የውጭ ኃይሎች ደግሞ ሁለቱ አካላት ይህንታቸውን በድርድር እንዲፈቱ መጠየቅ ነው የሚችሉት።
በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህሩ ዶክተር ዮናስ አሽነ የብሊንከን ጉብኝት በኢትዮጵያ ሰላም እንዲሰፍን በጎ ጫና ለማሳደር ከሆነ መምጣታቸው መልካም እንደሆነ ገልጸው ዩናይትድ ስቴትስ በቅርቡ በኢትዮጵያ ላይ የወሰደች ናት ያሉትን አቋም ተችተዋል። በኢትዮጵያ ሰላም እንዲሰፍን ዓለም አቀፉ ማህበረሰብ ማድረግ አለባቸው የሚሉትን እንዲያስረዳሉ።
እንደምታውቀው የአፍሪካ ነው ግሎባል ሳውዝ የሚባለው ክፍል ነው። ግጭቶች ሲነሱ ውጭ ያሉ ሰዎች ወይም የውጭ ትልልቅ ሀገር ነን ብለው ዓለምን ላይ የራሳችንን ተጽዕኖ እናሰፍናለን ብለው ኃይላቸውን የሚያንቀሳቅሱ አካላት የሚመጡበትን መንገድ በጣም ሰነታዊ በተዋረድ ሃይራርኪ ሴቪየር የሆነ ደህንነት መንፈስ መምጣት የለባቸው። መምጣት ያለባቸው የራሳቸው ቲዎሪ የሚገነቡ ሰዎች ሊበራል ኢንተርናሽናል ግን እንኳን በሚፈቅድም ላይ በኮምፔቲቭ ስፔስ በትብብር መንፈስ መምጣት ነበረባቸው። ኢጋሊታሪያን ወይም የጋርዮሽ የደህንነት ችግሮች ይፈታሉ። ያንን ሪዘርቭ ለማድረግ ስትመጣ በዓለም አቀፍ መርሆች እና ህጎች ውስጥ ሆነን ነው ማሰብ ያለብን እንጂ ያረቃና የምንዝር አይነት ግንኙነት እያሰብክ ምትመጣ ከሆነ ያ ብዙም እዚህ ሀገርም ለውጥ አያመጣም። በጣም አሁንታዊ ያልሆኑ አሉታዊ የፖለቲካ ሂደቶችን በማዋለድ ይሆናል።
መንግስት በሰላም ሂደቱ ውስጥ አሳታፊ እንደሆንም ዶክተር ዮናስ ይመክራሉ።
መንግስት አንድ ኮንፍሊክት ውስጥ ያለ አካል ነው እና ሁልጊዜ ጉድ ኦፊስ የሚሰጥ ጥሩ ስራ አድርገው ሽምግልና ማካሄድ የሚችሉ ከውጭም ተቀርበው የሚመጡ ኃይሎች አሉ። የኔ ጥያቄ ያለው በመንግስት ብቻ ይፈታ ሳይሆን ብዙ መጣለው ተካለው መፍታት ስላለው ማስከራለው አግዛለው በሚመጣን ኃይል መቀበሉ ጥሩ ነው። እንደ አፍሪካ ቀደም በኢትዮጵያም ስናይ ነገር ግን የሚመጡት ነገር ሲመጡ የዲክቴት የሚያደርግ ይህን አድርጉ ይህን አድርጉ የራሱ ኮንፍሊክቲቭ ፓርቲዎቹ የሚያመጡት ኮንዲሽናሊቲ ስያሉ እንደገና ሽማግሌዎቹ ኮንዲሽን ሲዘው ከመጡ ነገሩን በጣም ውስብስብ ያደርጋል።
መፍትሄዎች መምጣት ያለባቸው ከሁለቱም አካላት መሆኑን የአዲስ አበባ ዩኒቨርሲቲው ዶክተር ዮናስ አሽንም የአይሲጂው ሙሪቲ ሙቲጋም ደጋግመው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ኬንያ።